የእሷ ድምፅ የእሷ ድምፅ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማኅበራት ድርጅቶች ኅብረት ለምርጫ እየተዘጋጀ በዚህ የሳምንቱ ማክሰኞ ከምሽቱ 3:10 እስከ 3:40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲፓርቲ ዴሞክራሲ ጋር በመተባበር ከአውሮፓ ኅብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የእሷ ድምፅ
እንዴት ከርማችኋል? ውድ የእሷ ድምፅ የሬዲዮ ፕሮግራም አድማጮች፣ ለሳምንት የያዝነው ቀጠሮ ቀኑ ደርሶ መጥተናል። ጥሩ ምሽት እያሳለፋችሁ እንደሆነ እምነቴ ነው። እስኪ ወደ ዋናው የዛሬው ርዕሳችን ከማለፋችን በፊት ስለ ሀገራችን አንዳንድ እውነታዎችን ላስታውሳችሁ። እኔ በግሌ እንደ አንድ ኢትዮጵያዊ ስለ ሀገሬ አውርቼ የማልጠግብ፣ እንደ ዜጋ ያቅሜን ባበረክትላት የማልጠላ ኢትዮጵያዊ ነኝ። እናንተስ እስኪ ሀሳብ አስተያየታችሁን በተንቀሳቃሽ ስልክ ቁጥራችን 0977 110077 እያካፈላችሁን ቆዩ። ወደ ጀመርኩት ጉዳይ ልለፍ። ኢትዮጵያ ወይም በይፋ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ኢፌድሪ በአፍሪካ ቀንድ የምትገኝ የረጅም ዘመን ታሪክ ያላት ሀገር ናት። በአፍሪካ ነጻነቷን ጠብቃ የኖረች ብቸኛ ሀገርም ነች። በህዝብ ብዛት በአፍሪካ ሁለተኛ ስትሆን በቆዳ ስፋት ደግሞ 10ኛ ናት። አብዛኞቹ የአፍሪካ ሀገሮች እድሜያቸው ከአንድ ምዕተ ዓመት የሚያንስ ሲሆን ሀገራችን ኢትዮጵያ ግን ከጥንት ጊዜ ጀምሮ በንጉሰ ነገስትና ንጉሰ ነገስታት የተመራች ሀገር ናት። ኢትዮጵያ የሰው ልጆች ከጥንት ጊዜ ጀምሮ የኖሩባት ቦታ እንደሆነች ብዙ ሳይንሳዊ መረጃዎች ተገኝተዋል። በበርሊን ጉባኤ በኩል የአውሮፓ ሀያላት ሀገሮች አፍሪካን ሲቀራመቷት ኢትዮጵያ ነጻነቷን ጠብቃ የሊግ ኦፍ ኔሽንስ አባል ሀገር ከነበሩት 3 የአፍሪካ ሀገሮች አንዷ ነበረች። በጣሊያን ወረራ ጊዜ በኋላም ከተባበሩት መንግስታት መስራቾች አንዷ ናት። ከሁለተኛው የዓለም ጦርነት በኋላ ብዙ የአፍሪካ ሀገራት ነጻነታቸውን ሲያገኙ ሰንደቅ ዓላማቸውን በኢትዮጵያ ቀለማት ማለትም አረንጓዴ፣ ቢጫ፣ ቀይ ላይ መስርተዋል። አዲስ አበባ ደግሞ ለተለያዩ በአፍሪካ ላይ ላተኮሩ ዓለም አቀፍ ድርጅቶች መቀመጫ ሆነች። ይች ናት እንግዲህ ሀገራችን ኢትዮጵያ። አንድ ጉዳይ ላስታውሳችሁ። የኛ አባቶች እና ታላላቆች ያስቀመጧትን ኢትዮጵያን አክብረን ክብሯን ጠብቀን በዓለም ላይ ያላትን ተቀባይነት ከፍ አድርገን ባለንበት ትውልድ የሚጠበቅብንን ሰርተን የነገዋን ታላቋን ኢትዮጵያ ለመጪው ትውልድ ማስተላለፍ ደግሞ የኛ ኃላፊነትም ግዴታም ነውና ለተሻለች ኢትዮጵያ በጋራ እንስራ የዛሬው የእሷ ድምፅ የሬዲዮ ፕሮግራም መልእክት ነው። ባለፈው ሳምንት በየሷ ድምጽ ከተወያየንባቸው ጉዳዮች መካከል ለማስታወስ ያህል
እኔ ማበረታቻው ምስኪኖች ስለሆኑ የመማር አቅማቸውም ከወንዶች ደካማ ስለሆነ ይሰጣቸው አለልም መጀመሪያም ቢሆን።
በዚህ ሳምንትም ካሰናዳንላችሁ መካከል
ለህዝቡ የሚመጥን ለ120 ሚሊዮን ህዝብ ሊመጥን የሚችል በአደረጃጀቱ በጣም ሰፊ የሆነ አቅም ያለው በጀት ያለው ሪሶርስ ያለው ዘመናዊ ቴክኖሎጂ ሊጠቀም የሚችል ዘመናዊ ቴክኖሎጂዎች ምርጫ ማድረግ የሚቻልባቸው ሂደቶች ያን መገንባት መቻል አለብን።
ውድ አድማጮች፣ ዛሬ እንግዲህ በዋናነት ስለ ኢትዮጵያና ስለ ፖለቲካ ስርዓቷ እንወያያለን። የዛሬዋ ኢትዮጵያ የትልቅ ግዛት ለውጥ ውጤት ናት። ከሰሜን ግዛቷ በጣም የተቀነሰ ሲሆን በደቡብ ደግሞ መስፋፋቱን መረጃዎች ይጠቁማሉ። በ1967 ዓ.ም ግርማዊ ቀዳማዊ ኃይለ ሥላሴ ከስልጣን ሲወርዱ የእርስ በርስ ጦርነቱ በሀገሩ ተባባሰ። ከዚህ በኋላ ኢትዮጵያ በተለያዩ የመንግስት አይነቶች ተዳድራለች። ዛሬ አዲስ አበባ የአፍሪካ ህብረትና የተባበሩት መንግስታት የኢኮኖሚክ ኮሚሽን ለአፍሪካ መቀመጫ ናት። የኢትዮጵያ የመከላከያ ሰራዊት ከአፍሪካ ሀያል ሰራዊቶች አንዱ ነው። ኢትዮጵያ በአፍሪካ የራሷ ጥንታዊ ፊደል ያላት ሀገርም ናት። በነገራችን ላይ ይቺ ዝናዋ ብዙ ግዙፍ ሀገር በርካታ ስመጥር ልጆቿን ያፈራች በልጆቿም ትልቅ እውቀትና ችሎታ ዓለም ላይ የሚመሰከርላት ሀገር ናት። ሰሞኑን ከስራ ቦታችን ብዙም ሳንርቅ አካባቢያችን ላይ ያገኘናቸውን ውድ ኢትዮጵያውያንን የሀገራችንን የፖለቲካ ስርዓት እንዴት ትገልጹታላችሁ ብለን ጠይቀናቸው ከልምዳቸውና ካሳለፉት በመነሳት ይህንን አጋርተውናል። እስኪ ምላሾቹን በጋራ እንስማ።
በጣም ብዙ የሰብአዊ መብት ጥሰት እየተፈጸመ ያለበት ወቅት ነው። እጅግ በጣም ብዙ ሰዎች ይገደላሉ፣ ህጻናትና እናትን ጨምሮ። ሀገር ውስጥ ከአንድ ቦታ ወደ አንድ ቦታ መንቀሳቀስ እጅግ በጣም ከባድ የሆነበት ጊዜ ላይ ነው ያለ ነው። ምክንያቱም ብዙ ሰዎች ይታገታሉ፣ ወዴት እንደደረሱ የማይታወቅባቸው ሁኔታዎች ሊፈጠሩ ይችላሉ። ሁላችንም እንደምናየው ዝቅተኛ የኑሮ ደረጃ ላይ ናቸው የምንላቸው ማህበረሰቦች ለመኖር እጅግ በጣም እየተቸገሩበት ያለበት ጊዜ ላይ ነው ያለ ነው። ለእነዚህ ሁላ ምክንያቶች ነው ብዬ የማስበው ዋነኛው ነገር የፖለቲካ ድርጅቶችም ሊሆኑ ይችላሉ፣ ፖለቲካው ላይ ያሉ ግለሰቦችም እንደ ሀገር እንደ አንድ ከማሰብ ይልቅ ሁሉም የመጡበትን ዘር ወይም የመጡበትን ብሄር ፕሮሞት ማድረጋቸው አሁን ላለንበት ይሄ ሁላ ችግር ዳርጎናል ብዬ አስባለሁ።
የሀገራችን የፖለቲካ ሁኔታ ያው እንደሚታወቀው በጥቂት ሰዎች የግል ፍላጎት ላይ ተመርኩዞ ስለሆነ የሚዘወረው እሱ ያፈጠረብን ውጥንቅጥ አለ። ሙስና ህገወጥነትን የሚያበረታታ ኤንቫይሮንመንትም ተፈጥሯል። እኔ ብቻ ነኝ ልክ የሚል አስተሳሰቦችም በዛም እዚህም አለ። የሀገሪቱንም ቀጣይነት አስጊ ሁኔታ ውስጥ ከቷል።
የኢትዮጵያ ፖለቲካ ስርዓት ያው እንደሚታወቀው የኢትዮ ፌዴራሊዝም ነው። እርግጥ ህገ መንግስቱ መሰረት እናድርግ ከተባለ ያው ፓርላመንታዊ ስርዓት ነው ሊባል ይችላል። ዲሞክራሲያዊ የሂውማን ራይት የዲሞክራቲክ ራይቶችን የሚያካትት ህገ መንግስቱን እንኳን ብንመለከት የፖለቲካ ስርዓቱ ምን ላይ እንደተመሰረተ እናያለን። እና ፕሪያምብሉ ላይ እንትን የሚያወራው ነገር ምንድን ነው? የተዛባውን የታሪክ ሁኔታ በኢኮኖሚም በምንም ማስተካከል ይገባል የሚል ሀሳብ አለው። እና ይሄ እንግዲህ የፖለቲካ ስርዓቱ ምን እንደሚመስል በዋናነት እንግዲህ እንደውም የህገ መንግስቱን ነው መርሆቹ እንኳን ብንመለከት ይሄ ብሔር ብሔረሰቦች ሉዓላዊነትን የሚሰጠው ስርዓት ነው ማለት ይቻላል። የፖለቲካ ስርዓቱ ማለት ነው።
በሀገሪቱ የታየው የፖለቲካ ለመረጋጋት ግጭት፣ ሞት፣ መፈናቀል፣ ግድያዎች፣ በአጠቃላይ እንደ ማህበረሰብ ተስፋ ተሞጠጠና ወደ መበታተን የሚያመራ የሚመስሉ ሁኔታዎች ስለሚታዩ የፖለቲካ ሲስተሙ ሊታይ ወይም ደግሞ ሊጠና የግድ ይላል።
በሀገሬ ጉዳይ የማላፍር ችግሮቿና ህመሞቿ የሚሰማኝ ነኝ በማለት ሁላችንም ቀደም ብለን እንደገለጽ ነው የእኛ አባቶችና ታላላቆች ያስቀመጧትን ኢትዮጵያን ክብሯን ጠብቀን በዓለም ላይ ያላትን ተቀባይነት ጨምረን ባለንበት ትውልድ የሚጠበቅብንን ሰርተን የነገዋን ታላቋን ኢትዮጵያ ለመጪው ትውልድ ማስተላለፍ ደግሞ የእኛ ኃላፊነትም ግዴታም ነውና ለተሻለች ኢትዮጵያ በጋራ እንስራ የዛሬው የእሷ ድምፅ መልእክት እንደሆነ ደግሜ ላስታውሳችሁ። የህይወት ልምዳችሁን ያካፈላችሁንን በየእሷ ድምፅ የሬዲዮ ፕሮግራም ስም ከልብ ነው የማመሰግነው። ደውሉ፣ ሀሳብ አስተያየታችሁን ለመጻፍ ወደ ኋላ እንዳትሉ። 0977 110077 ደግሞ ተንቀሳቃሽ ስልክ ቁጥራችን ነው። የእሷ ድምፅ የሬዲዮ ፕሮግራምን ለማድመጥ በኢትዮጵያ ሬዲዮ ላይ ዘወትር ማክሰኞ ከምሽቱ 3:10 እስከ 3:40 ጠብቁ። Thank you. ኢትዮጵያ ተፈጥሮ ያደላት ሀገር ናት። ከአፍሪካ ትላልቅ ተራራዎች እንዲሁም ከዓለም ከባህር ጠለል በታች በጣም ትልቅ ከሆኑ ቦታዎች አንዳንዶቹ ይገኙባታል። ሶፉመር ከአፍሪካ ዋሻዎች ትልቁ ሲሆን ዳሎል ከዓለም በጣም ሙቅ ቦታዎች አንዱ ነው። ወደ 80 የሚቆጠሩ ብሔሮችና ብሔረሰቦች ዛሬ በኢትዮጵያ ይገኛሉ። በአክሱም ሐውልት ከአንድ ድንጋይ ተፈልፍለው በተሰሩ ቤተክርስቲያኖቿ እንዲሁም በኦሎምፒክ የወርቅ ሜዳሊያ አሸናፊ አትሌቶቿ ትታወቃለች። የቡና ፍሬ ለመጀመሪያ ጊዜ ተገኘው በዚቹ በሀገራችን ኢትዮጵያ ሲሆን ሀገሪቷ በቡናና ማር አምራችነት ከአፍሪካ ቀዳሚ ነች። አድማጮች፣ ታዲያ ይህች ትልቅ ሀገር የፖለቲካ ስርዓቷ ምን ይመስላል? ምንስ ይሆን ብለን በጉዳዩ ላይ ጠለቅ ያለ እውቀት ያላቸውን ባለሙያ ጋብዘን ለእናንተ ይዘመተናል። እንግዳችን ራሳቸውን በማስተዋወቅ ይጀምራሉ።
ዶክተር መብራቱ አለሙ ፖስካፓቹ ሽጋራ ምክር ቤት ስራ አስፈጻሚ አባል እና የቦሮ ዲሞክራሲያዊ ፓርቲ የውጭና ዓለም አቀፍ ዘርፍ ኃላፊ ነኝ። የአርባ ምንጭ ዩኒቨርሲቲ ውስጥ ኢኮኖሚክስ ትምህርት ረዳት ፕሮፌሰር ነኝ።
የሀገራችን የፖለቲካ ስርዓት ምን እንደሚመስል አስረዱኝ።
የአንድ ፓርቲ የበላይነት ያለበት የፖለቲካ ስርዓት ነው ያለው። በዛም የተነሳ ብዙውን ጊዜ ፓርቲዎች ኮምፕሌን ያደርጋሉ፣ የፖለቲካ ምህዳሩ በጣም የጠበበ ነው። አንዳንድ ፓርቲዎች በተለያዩ ክፍለ ሀገሮች የገጠሪቱ አካባቢዎች ተንቀሳቅሰን እንኳን መቀስቀስ መስራት አንችልም የሚሉ ብዙ ቅሬታዎች ለእኛ ለጋራ ምክር ቤቱ ይቀርባሉ። በመረዳዳት ላይ በሀሳብ የበላይነት ላይ የሚያምን የፖለቲካ ስርዓት አይደለም ያለን። በቃ በአንድ እዝ የሚመራ አይነት የፖለቲካ ስርዓት ነው ያለው። እሱ ነገር ትንሽ አንስቴብል የሆነ የፖለቲካል ስርዓት እንዲኖር አድርጎናል። ኋላ የቀረ ነው የሚለው እኔ ጋ ያለው ሀሳብ።
እንዴት መስተካከል ይችላል?
የፖለቲካ ቁርጠኝነት ያስፈልጋል። ዲሞክራሲ ማስፋት፣ ስርዓት መገንባት። ስርዓት ስልሽ መመሪያዎችን፣ ደንቦችን አስር የሚሆኑ ለዲሞክራሲ ለፖለቲካ ፓርቲዎች ምቹ ሁኔታ ሊፈጥሩ የሚችሉ ራሳቸውን አቅም ጎልብተው ቢኮዝ ፖለቲካ ፓርቲዎች እኮ የህዝቡ ቮይስ ናቸው አይደል? ህዝቡ ውስጥ ያለውን ቅሬታ የሚያስተጋቡ ናቸው ፖለቲካ ፓርቲዎች። ዲሞክራሲውን አሳድግ ያለው የመድብለ ፓርቲ ዲሞክራሲ ጥሩ ደረጃ ላይ ደርሷል ብሎ ለማለት ምቹ የሆኑ ኢኔብሊንግ ኢንቫይሮንመንትስ መፍጠር መቻል አለባቸው የሚል እሳቤ ያለን። ሁለተኛ ትረስት የለንም መብዛት። በኦፖዚሽንና በገዢ ፓርቲ መካከል ያለው ትረስት ኢሹ እጅግ በጣም ፈታኝ ነው። ሶስተኛ በህዝብና በመንግስት መካከል ያለው ማህበራዊ መስተጋብር ለፖለቲካው የራሱ የሆነ ድርሻ ይኖረዋል። ሀገራችን ውስጥ ላለው ችግር ብዙ የኢኮኖሚና ማህበራዊ ችግሮች ሊኖሩ ይችላሉ። ያለው የሆርን ኦፍ አፍሪካ እዚህ ያለው ፖለቲክስም ራሱ የሀገራችንን ፖለቲካ አፌክት ያደርገዋል። ብዙ ፍላጎት ያላቸው ኃይሎች አሉ በሀገራችን ውስጥ፣ በተለይ ከውሃ ፖለቲካ ጋር በተገናኘ የህዳሴው ግድብ እንዲያልቅ የማይፈልጉ ኃይሎች የሚታጥቁ ኃይሎችን ሊያግዙ የሚችሉበት ሂደት አለ። ሶ ሆርን ኦፍ አፍሪካን ፖለቲክስ ራሱ በእኛ ሀገር ውስጥ ጉዳይ ላይ ትልቅ ተጽዕኖ ይፈጥራል። ሌላው ሙስና ነው። በጣም ከባድ ነው ሀገራችን ውስጥ ኦልሞስት ኮራፕሽንን መታገል የማይቻልበት ደረጃ ላይ እየደረስን እንገኛለን። ምክር ቤቶች በየተዋረዳሉ። የፓርላማ አለ፣ ክልል ምክር ቤት አለ፣ ወረዳ ምክር ቤት ተሰጣቸው፣ ህገ መንግስታዊ ስልጣን አለ። ምን ያህል በተሰጣቸው ስልጣን መሰረት ፋንክሽን እያደረጉ ነው ጥያቄ ነው። ሌላው የሶስቱ ፖለቲካል ፓወርስ ሴፓሬሽን እጅግ በጣም አስፈላጊ ኢትዮጵያ ውስጥ ህግ አውጪው፣ ስራ አስፈጻሚው እና የዳኝነት ስርዓቱ ራሱን ባላንሱን ጠብቆ መጓዝ አለበት። የፌዴራሊዝም ሁኔታ እንዴት ነው? አሁን ተግባራዊ ያደረግነው ፌዴራሊዝም ስርዓት ችግሮችን ፈቷል ወይ? እየፈታ ነው ወይ? ወይ ችግር እየፈጠረ ነው የሚለው በደንብ ሊጠና ሊዳሰስ የሚገባና የመፍትሄ አማራጮች ሊቀርቡ ይገባል።
እንደ ስለ ዲሞክራሲ ስርዓት ሲነሳ እንደ አንድ የፖለቲካ ሰው ከዲሞክራሲ ስርዓት ውስጥ ዋጋ የሚሰጡት ነገር ምንድን ነው?
ዲሞክራሲ ስርዓት ውስጥ እኔ በጣም ዋጋ የምሰጠው አንደኛ ሀሳብን በነጻነት የመግለጽ መብት ሊከበርልኝ ይገባል። ሁለተኛ የትኛውንም ፖለቲካ ፓርቲ አባል ሆኜ ፓርቲስፔት አድርጌ ደግፌ ደጋፊ አፍርቼ መርቼ መንቀሳቀስ መቻል አለብኝ። ሶስተኛ ምርጫ ውስጥም ኢንቮልቭ ማድረግ ይኖርብኛል። በጣም ፍትሀ የሆነ ነጻ የሆነ ገለልተኛ የሆነ ምርጫዎች መደረግ መቻል አለባቸው። ያ ደግሞ ሊሆን የሚችለው ገለልተኛ የሆነ ትልቅ የምርጫ ቦርድ ተቋም መገንባት መቻል አለብን።
ለህዝቡ የሚመጥን ለ120 ሚሊዮን ህዝብ ሊመጥን የሚችል ባደረጃጀቱ በጣም ሰፊ የሆነ አቅም ያለው በጀት ያለው ሪሶርስ ያለው ዘመናዊ ቴክኖሎጂ ሊጠቀም የሚችል ዘመናዊ ቴክኖሎጂዎች ምርጫ ማድረግ የሚቻልባቸው ሂደቶች ያን መገንባት መቻል አለብን። ትልልቅ የዲሞክራሲ ተቋማት ሰብአዊ መብት ኮሚሽንን በጠባቂ ኮሚሽን እንደዚህ የፍትህ ስርዓቱ በጣም ገለልተኛ ሆኖ እንዲያገለግል መንግስትም ተቋማዊም ሁሉም በህግ ፊት እኩል ነው ሚል አንቀጽ አለ። እሱ ነገር ተግባራዊ መደረግ መቻል አለበት። የገበላይነት መስፈን አለበት። እኔ ህጉን ስለወጣሁት እኔ ነኝ ገዛኝም እናንተን ገዛበታለሁ የሚለው አካሄድ አመለካከት መቀየር መቻል አለበት ብዬ አስባለሁ። ያው እንግዲህ ዲሞክራሲ ይሄ ነው። ምርጫ ተሳትፎ፣ ተጠያቂነት አብሮ መኖር አለበት። እነዚህ ነገሮች እየሰፉ ከሄዱ የፖለቲካ ምህዳሩም ከሰፋ ፓርቲዎች በፈለጉት ሀገራችን ክፍሎች ተንቀሳቅሰው መስራት ከቻሉ ቢሮ መክፈት ከቻሉ አባላት ማፍራት ከቻሉ ፕሮግራማቸው ማስተዋወቅ ከቻሉ ትልቅ ነገር ነው። በፈለግነው ሰዓት እናጠበው በፈለግነው ሰዓት እናሰፈው አይነት ዲሞክራሲ ስፔስም ሲቪክ ስፔስም ፖለቲካ ስፔስም መኖር የለበትም።
ሌላው ምንድነው አሁን በተለይ ወጣቱ ሶሻል ሚዲያውን በጣም እየተጠቀመ ነው ያለው። አሁን ያለንበትን የፖለቲካ ስርዓት በማጠንከርም ሆነ በአሉታዊ ጎን በመውሰድ ያለው አስተዋጽኦ ምንድነው? ሶሻል ሚዲያው
ትልቅ ፕላትፎርም ነው። አሁን ፖለቲካ ጨዋታ ብዙ ኃይሎች የሚጫወቱት በሶሻል ሚዲያው ነው። ስለዚህ ወጣቱ ሌላው ማህበረሰብ ክፍል መረጃ የሚያገኘው ከየት ነው? ከሶሻል ሚዲያ ነው። በተሻለ መጠን ሐሰተኛ መረጃ ማሰራጨት የለበትም። አንድን ወገን ከሌላ ወገን ሊያጋጭ የሚችል ነገር መልቀቅ የለበትም። የፈለገ ቢሆን አስታራቂ የሆኑ ገንቢ የሆኑ ሀሳቦች መንሸራሸር መቻል አለባቸው። እውነታው መቅረብ መቻል አለበት። ከዛ ድርጊት መቆጠብ አለበት ብዬ አስባለሁ። ሪስፖንስብል የሆነ ሲቲዝን መሆን መቻል አለበት። ወጣቱ ለሀገሩ የሚያስብ ሰላም እንዲሰፍን የሚሰራ አገር እንድትለወጥ የሚሰራ ወጣት መፍራት አለብን። ሶ ይህ ደግሞ የትምህርት ፖሊሲያችንም የራሱ የሆነ ድርሻ ይኖረዋል። በጣም በኳሊቲ በትምህርት የታነጸ ጥሩ የትምህርት ጥራት ይዞ ያደገ ወጣት ወደዚያ ነገር አይገባም። ብዙ ፋክተሮች አሉ ለዚህ የሚዳርጉ። እነዛን በደንብ አድርጎ ማጥናት ማየትና ማስተካከል ለሀገሩ ስሜት ያለው አካውንታብል ሪስፖንስብል የሆነ ወጣት ዜጋ ማፍራት ከምንም በላይ ቅድሚያ ሊሰጠው የሚገባ ነው ብዬ ነው የማስበው።
እንዴት ግን እንጠቀምበት ሶሻል ሚዲያውን?
ሶሻል ሚዲያውን ትክክለኛ መረጃ ለማሰራጨት መጠቀም እንችላለን። ቅስቀሳዎችን ለመቀስቀስ መጠቀም እንችላለን። ሁለተኛ እውነታውን በዛ ቢገለጽ ችግር የለብኝም። ሊያጋጩ የሚችሉ የውሸት የሐሰት መረጃዎች ግን መሰራጨት የለባቸው። ፌክ ኒውስ መሰራጨት የለባቸው። ዲስኢንፎርሜሽን መኖር የለበትም። እሱ ላይ ወጣቱ በደንብ መጠንከር አለበት።
እንደ አንድ የፖለቲካ ሰው እንደ እርስዎ የሀገራችንን የፖለቲካ ስርዓት መለወጥ ቢችሉ የትኛውን ይለውጡት ነበር?
እች ሀገር የኔ ፓርቲ ብቻ አይደለች፣ እኔ የምመራው ፓርቲ ብቻ አገር አይደለች፣ የሁሉም ፓርቲዎች አገር ነች። የተለያዩ የፖለቲካ ፍላጎት ያላቸው አገራት አገር ነች። ሶ የተለያዩ ሀሳቦች የሚንጸባረቁባት ሀገር ያለምንም መሳቀቅ ታሰራለሁ፣ እገደላለሁ ምናምን ብሎ ያን ማሰብ የሚያስችል አውድ እፈጥራለሁ ብዬ አላስብም። ሁለተኛ አገራዊ አንድነት ላይ ትልቅ ስራዎች እንሰራለሁ ብዬ አስባለሁ። ሰው በኢትዮጵያዊነቱ መደራደር የለበትም። ዳይቨርሲቲን በጣም እንደ ጌጥ መጠቀም አለብን። የተለያዩ ባህሎችን ሼር መደራረግ አለብን። አቅም ያላቸው ሰዎች ከየትኛው ወገን መጠው አገርን መምራት የሚችሉበት ስርዓት ዘረጋሉ ብዬ አስባለሁ። የመድብለ ፓርቲ ዲሞክራሲው በጣም እንዲያድግ መስራት አለብን። እዛ ላይ እሰራለሁ። ምርጫ ቦርድ በጣም ገለልተኛ እንዲሆን፣ በጣም ስትሮንግ ፓወር እንዲኖረው፣ ፓርላማው ስራ አስፈጻሚ ተጠያቂ የሚያደርግበት፣ ወረዳ የመራ ወደ ዞን ሄድሻ፣ ዞን የመራ ወደ ክልል እያደገ መሄድ መቻል አለበት። አቅም ካለው ደግሞ ለሌላ አቅም ላለው መስጠት መቻል አለበት። የቁጥጥር ስርዓትን በጃም በጣም ማሳደግ አለብን ብዬ አስባለሁ። ሁለተኛ ዜጋው ሰርቶ የሚያድርበትን ኢኮኖሚ ማየት ያስፈልጋል። በየትኛው ሴክተር ኢትዮጵያ ብትንቀሳቀስ አዋጭ ነው? ወጣቱ ግብርና መፍራት የለበትም። አሁን ግብርና ሴክተር ኋላቀር ነው ብሎ የማየት ግን በአብዛኛው በዓለማችን ክፍሎች ወጣቱ አሁን በአግሪካልቸር ላይ ኢንጌጅ እያደረገ ነው፣ ቴክኖሎጂ እየተጠቀመ ማለት ነው። በማህበር የተደራጀ መንግስት ፋይናንስ ያደርገዋል፣ ቴክኖሎጂ ያሟላለታል፣ ትራክተር ይገዛለታል። ሶ በኢሪጌሽን ላይ ቤዝ ያደረገ ግብርና ውስጥ ወጣቱ ተደራጅቶ ሰፊ መሬት አለ፣ ማልማት ማረስ አለበት። ወደዛ ከገባ ይቀየራል። የግድ ከተማ ውስጥ ብቻ
ስራ ብቻ በማሳቀያ ያየን ያነበብን አስረኛ ፎቅ ሀያኛ ፎቅ ላይ ቢሮ ብቻ ቁጭ ብለን መስራት አይደለም የሚያስፈልገው። ምርት ነው የአንድን ሀገር ኢኮኖሚ ያሳድግ የሚችል።
አሁን ሀገራችን ባለችበት ነው አባራዊ ሁኔታ ከገዢው ፓርቲ ውጭ ያለ ጠንካራ ተቃዋሚ ፓርቲ ነው የሚሉት ካለ እስቲ።
አንደኛ ከፓርቲዎች ጥንካሬ ጉድለት ይሁን ከፖለቲካ ስፔሱ መጥበብ ይሁን አሁን ያለው ነገር ትንሽ ክፍተት አለው። በጣም ጥቂት ፓርቲዎች እጅግ በጣም ጥቂት ቁጥሩ እንደ ቁጥሩ አይደለም ከቁጥሩ እጅግ በጣም 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 የወረደ ከአስር የማይበልጡ ፓርቲዎች በደንብ እንደው ሆፕ አድርገው በደንብ ፕላን አድርገው በደንብ ኦፊስ ኑሯቸው በደንብ ስትራክቸር ኑሯቸው እስከታች ማህበረሰቡ ዘንድ ወርደው የሚሰሩ ፓርቲዎች አሉ። ጥሩ መዋቅር ያላቸው ትልልቅ ፓርቲዎች ቢኖሩ እዚሁ አዲስ አበባ ላይ ብቻ በዚህ ያደረጉ ትልቅ ፓርቲዎች አሉ። በዚህ የተነሳ ግን ጥቂት ናቸው፣ ቁጥራቸው በጣም ጥቂት ናቸው። ክልላዊ የሆኑ ፓርቲዎችም አሉ፣ ጠንካራ የሚንቀሳቀሱ የአቅማቸውን ያክል እንትን የሚሉ አሉ። ገና ብዙ እኛም ብዙ መስራት አለብን። እንደ ጋራ ምክር ቤት አንዱ እቅዳችን የፓርቲዎችን አቅም መገንባት ነው። በዛ ነገር ብዙ ስልጠናዎች እንሰጠናል።
ከስልጠና በተጨማሪ የሀገራችንን የፖለቲካ ስርዓት ለማሻሻል ምን ይመክራሉ እስቲ እንደ አንድ የፖለቲካ ሰው?
እኛ ያው የፖለቲካ ውይይት ይደረግ ነው የምንለው። ምርጫ ስትመጣ በሆነች ጊዜ ላይ በምትለቀቅ የሚዲያ ሰዓት አይደለም ዲያሎግ ማድረግ ያለብን እና አሁንም ዲያሎጎች በደንብ በሚዲያም በተለያዩ ነገሮች ሰፋ አድርገን መነጋገር ብንችል ችግሮቻችንን ቦልድሊ አውጥተን እስከነ መፍትሄው። ችግር ማውራት ቀላል ነው፣ መፍትሄውን መጠቆም ነው ትልቁ ነገር እና ከነ መፍትሄው ጭምር ገዢው ፓርቲም ጭምር ሌሎችም ፓርቲዎች ባሉበት ዲያሎግ ማድረግ ቢቻል በሚዲያ ዙ እያየ ፓርቲዎች ምን ላይ ደረጃ ላይ እንዳሉም ያኔ ነው የሚያዩት።
የሷ ድምጽ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ እየተዘጋጀ በየሳምንቱ ማክሰኞ ምሽት ከ3 ሰዓት ከ10 እስከ 3 ሰዓት ከ40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድስ ኢንስቲትዩት ፎር መልቲ ፓርቲ ዴሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ ይቀርብላቸዋል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። ቀደም ብለን ከዶክተር መብራቱ አለሙ ጋር ስለ ኢትዮጵያ የፖለቲካ ስርዓት ስንመካከር ሀገራችን ውስጥ ብዙ ፍላጎት ያላቸው አካላት ስላሉ እነዚህን የውጭ ኃይሎች መቋቋም የምንችለው የውስጥ ችግሮቻችንን ማስተካከልና የፖለቲካ ስርዓታችንን ማረም ስንችል መሆኑን አስረድተውናል። በነገራችን ላይ ሀገራችን ፈተናዋም ብዙ ነው። አሁንም ድረስ በረሃብ በርስ በርስ ግጭት የምትነሳ አንዱ ጭንቀቷን ሳትገላገል ሌላ የሚደራረብባት ሀገር ናት። ታሪክ እንደሚያስረዳው ግርማዊ ቀዳማዊ ኃይለ ሥላሴ ከስልጣን ከወረዱ በኋላ ድህነት በኢትዮጵያ በጣም ተስፋፍቶ ነበር። 85% በላይ የሚሆነው የአባይ ወንዝ ውሃ ከሀገሩ የሚመጣ ቢሆንም በጊዜው በተከሰቱ ድርቆች በብዙ ሺህ የሚቆጠሩ ሰዎች ሞተዋል። ያንን ካሳለፈች በኋላ አገሪቷ አዲስ መንገድ በመፈለግ ላይ ትገኛለች። በዚህ ድህነት ያልተመቸ የአኗኗር ስርዓት ውስጥ ሆነው የህይወት ወጣ ገባ ሳይበግራቸው ዛሬ ለሀገራቸው ትልቅ ስራ የሰሩ ትልቅ ኢትዮጵያዊ ታሪክን ልናሰማችሁ ነው። ወደዛው እንለፍ።
ወይዘሮ ቢያ ማሙ የሚኖሩት በኦሮሚያ ክልል ባርኮዬ ወረዳ ልዩ ስሙ ቢዮጎሴ በሚባል አካባቢ ነው። የ35 ዓመቷ ወይዘሮ ቢያ ባለቤታቸው ቀደም ሲል ሞተዋል። 4 ልጆቻቸውን የሚያሳድጉት እናትም አባትም በመሆን ብቻቸውን ነው። የአካባቢ ጥበቃ ባለስልጣን የአካባቢ ጥበቃ ቀንን አስመልክቶ ግንቦት 28 1992 ዓ.ም ባዘጋጀው የሽልማት ፕሮግራም ውስጥ ደንን ላለሙና ለተንከባከቡ ገበሬዎች ሽልማት መስጠት አንዱ ተግባሩ ነበረ። በደን ልማትና እንክብካቤ የተሸለሙት ገበሬዎች 4 ሲሆኑ እነርሱም ከኦሮሚያና ከአማራ ክልሎችና ከድሬዳዋ መስተዳደር የመጡ ናቸው። ወይዘሮ ቢያ ማሞ ከኦሮሚያ ክልል የተሸለሙ ብቸኛዋ ሴት ናቸው። ወይዘሮ ቢያ ለመሸለም የበቁት የአካባቢ ጥበቃ ባለስልጣን ደንን ላለሙና ለተንከባከቡ ገበሬዎች ያወጣውን መመዘኛ በማሟላት ነው። ወይዘሮ ቢያ ደን ካለ ዝናብ አለ፣ ዝናብ ካለ ደግሞ አትክልት አይጠፋም፣ እርሻም አይደርቅም። ስለዚህም ቀደም ብለን የጨፈጨፍነውና ያወደምነውን ደን ለመተካት ሁላችንም መነሳት አለብን ባይ ናቸው። የወይዘሮ ቢያ የልማት አቅጣጫ ደንን በማልማት አኳያ ብቻ የተቀየሰ አይደለም። የርከን ስራ የሚያሳስባቸዋል። ለሙአፈር ዘሩና ማዳበሪያውን በጎርፍ ከተጠረገ ውጤቱ ምርት ሳይሆን ያገጠጠ ድንጋይ ወይም አሸዋ ነው። የለማፈር መጠረቅ ኪሳራ የሚያደርስ በመሆኑ የርከን ስራ የመስራት ፍላጎት አደረብኝ። በተለምዶ የምንሰራው እርከን አይጥ የሚያስገባ በመሆኑ ውጤቱ አጥጋቢ አልነበረም። ዛሬ ግን ባገኘሁት የርከን ስራ ስልጠና ዘመናዊ እርከን ለመስራት ችያለሁ ይላሉ። ወይዘሮ ቢያ የርከን ስራ ሲጀምሩ ስራ የሚያከናውኑት ከወንድ ገበሬዎች ጋር ነበር። ቆይተው ግን ሴቶችን በመቀስቀስና በማደራጀት የእርከን ስራ ልምዳቸውን እንዲያዳብሩ አድርገዋቸዋል። የአካባቢው ሴት ገበሬዎች የእርከን ስራን ጥቅም እየተገነዘቡ በመምጣታቸው ተሳትፏቸውን ከፍ አድርገዋል።
እናንተም በየአካባቢያችሁ በየቤታችሁ ብዙ ጀግኖች አሉ። በማህበረሰብ ውስጥ ለውጥ ለማምጣት የሚጥሩ፣ ራሳቸውን መስዋዕት አድርገው ለሌሎች ተስፋ ለመሆን የሚፍጨረጨሩ፣ በአጠቃላይ እናንተ ባላችሁበት አካባቢ የሚሆን በሀገር ውስጥም አሊያም በዓለም ዙሪያ እናንተ አድማጮቻችን የገሌ ታሪክ ቢቀርብ ብላችሁ የምትጠቁሙት ካለ ደውላችሁ ወይም በአጭር የጽሁፍ መልእክት አሳውቁን። እኛም ለእናንተ እንዲመጥን አድርገን እናሰማችኋለን። አስተያየት የምትሰጡበት የስልክ መስመራችን 0977 11 0077 ነው። ደውሉ፣ አጭር የጽሁፍ መልእክትም ላኩ። ዛሬ ስለ ሀገራችን ኢትዮጵያና የፖለቲካ ስርዓቷን በተመለከተ ተወያየን። እንግዳ ጋብዘን የተለያዩ ተሞክሮችም አንስተን ተመካከርን። ፕሮግራማችን መግቢያ ላይ አደራ የተባባልንበት አንድ ጉዳይ አለ። ያንን ጉዳይ አሁንም ላስታውሳችሁ። የእኛ አባቶችና ታላላቆች ያስቀመጧትን ኢትዮጵያን ክብሯን ጠብቀን በዓለም ላይ ያላትን ተቀባይነትን ጨምረን ባለንበት ትውልድ የሚጠበቅብንን ሰርተን የነገዋን ታላቋን ኢትዮጵያን ለመጪው ትውልድ ለማስተላለፍ ደግሞ የእኛም ኃላፊነት ስላለበት ኃላፊነታችንን የመወጣት ግዴታም አለብንና ለተሻሻለች ኢትዮጵያ በጋራ እንስራ የዛሬው የእሷ ድምፅ የሬዲዮ ፕሮግራም መልእክት ነው። እንግዲህ ለዛሬ ያሰናዳንላችሁ ይህንን ይመስል ነበር። እናንተም ከኛ የሰማችሁትን ለሌሎች ማካፈላችሁን እንዳትዘነጉ። ለእኛም ሀሳብ አስተያየታችሁን እየደወላችሁ አጭር የጽሑፍ መልእክትም እየላካችሁ አድርሱን። ሳምንት ልክ ዛሬ በተገናኘንበት ሰዓት ለመገናኘት ቀጠሮ እንያዝ። ሳምንት ማለትም ማክሰኞ ከ3:10 እስከ 3:40 የእሷ ድምፅ የሬዲዮ ፕሮግራም ከቤታችሁ ይደርሳል። ሳምንት ጠብቁን። ሳምንት ስንገናኝ
የሬዲዮ ፕሮግራሙ ያሰብነው የሴቶችን የፖለቲካ ተሳትፎ ማበረታታት፣ በችግሮቹ ላይ መስራት፣ ግንዛቤ መፍጠር።
ሳምንት እንገናኝ። እስከዛው እናንተ ለኛ መደወላችሁን አጭር የጽሑፍ መልእክት መላካችሁን እንዳትረሱ። የተንቀሳቃሽ ስልክ ቁጥራችን 0977 110077 ነው። ደውሉ፣ አጭር የጽሑፍ መልእክትም ላኩ።
የሷ ድምጽ የሷ ድምጽ ሬዲዮ ፕሮግራም በኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ እየተዘጋጀ በየሳምንቱ ማክሰኞ ከምሽቱ 3 ሰዓት ከ10 እስከ 3 ሰዓት ከ40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዲሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጅ አገልግሎቶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የሷ ድምጽ